The Voice of America. በኢትዮጵያ በኮቪድ-19 የሚሞተው ሰው መጠን ባለፉት 10 ቀናት ከ20% በላይ መጨመሩን የጤና ሚኒስቴር አስታውቋል። በዚህ 10 ቀናት ውስጥ በቫይረሱ የሚያዙ ሰዎች ቁጥር 17% መሆኑን ሲገለጽ በ10 ቀን ብቻ 12000 ሰዎች በቫይረሱ ተይዘዋል ተብሏል። በሌላ በኩል ባለፈው ቅዳሜ በአገር አቀፍ ደረጃ መሰጠት የጀመረው ክትባት ቀጥሏል። በተለያዩ የዓለም ሀገራት ላይ ክትባቱ የደም መርጋት አስከትሏል ተብሎ የወጣ ያለውን መረጃ አስመልክቶ ዶክተር ሊያ ታደሰ ጥብቅ ክትትል ይደረጋል ብለዋል። ፀሐይ ዳምጠው ዝርዝር ዘገባ አላት።
ባለፉት 10 ቀናት በኮቪድ-19 ምክንያት የሞቱ ሰዎች ቁጥር 149 መድረሱን የጤና ሚኒስትሯ ዶክተር ሊያ ታደሰ ገልጿል። የቫይረሱ ስርጭት እየከፋ መሆኑንም ሚኒስትሯ አስታውቋል።
ወረርሽኙ ከጀመረበት ጊዜ አንስቶ ትልቁን የበሽታው የመያዝ ምጣኔ ወይም ፖዚቲቪቲ ሬት እንደዚሁም በአንድ ቀን የበሽታው የተያዙ ሰዎች መጠንና በጽኑ ህሙማን የሚገኙ ህሙማን ቁጥር እንደዚሁም ከፍተኛው ሞት በዚህ ባለፈው ሳምንት ውስጥ ነው የተመዘገቡት። በመቶኛ ከ10 በታች የነበረው በቫይረሱ የሚያዝ ሰዎች ቁጥር አካይ እንግዲህ ከመቶ ሰው 17 ሰው ቫይረሱ ወደ መገኘት አሻቅቧል። እስካለፈው ቅዳሜ ብቻ በነበሩት 10 ቀኖች ከ12000 በላይ ሰዎች በቫይረሱ መያዛቸው በምርመራም ተረጋግጧል። ባለፉት 10 ቀናት ብቻ በድምሩ 149 ሰዎች ወንድም እህቶቻችን ወላጆቻችንን በሞት አጥተናል። በጽኑ ህክምና ውስጥ ያሉ ታማሚዎችንም ቁጥር ስንመለከት ለመጀመሪያ ጊዜ ከ450 በላይ ደርሷል። ባለፈው እንደገለጽ ነው የ10 ቀናት የሞት መጠን ወደ 123 አካባቢ ነበር። በዚህኛው 10 ቀናት ደግሞ ሞቱ ወደ 149 አድጓል። እንደዚሁም ለኮቪድ ታማሚዎች የሚሆኑ በአገር አቀፍ ደረጃ ያሉ የጽኑ ህሙማን ክፍሎቻችን መሙላት፣ የመተንፈሻ መሳሪያዎች መያዝና የኦክሲጅን እጥረቶች እየገጠሙ መሆኑ እንግዲህ ይህን ሁኔታ በየጊዜው ለህዝብም ሆነ ለሚመለከተ አካላት እያሳወቅን ቢገኝም በመከላከል ስራ ላይ ግን የሚፈለገውን ያህል ለውጥ ሊመጣ አለመቻሉ አሳሳቢ ብቻ ሳይሆን የሚያስጨንቅ ጉዳይ ነው።
ኮሮና ቫይረስ እንዳይተላለፍበት ሰው ሊያደርገው የሚገባው ጥንቃቄ የመዘናጋቱ ሁኔታ አላስፈላጊ ዋጋ እያስከፈለን ነው ብለዋል። የኮሮና ቫይረስ መከላከያ እርምጃዎች እንዲተገበሩና ህግ አስከባሪ አካላትን ጥብቅ ቁጥጥር እንዲያደርጉ ሚኒስትሯ ጥሪ አቅርበዋል።
የኮቪድ-19 በጥቂት ቀናት ውስጥ ከቁጥጥር ውጪ ከመሆኑ በፊት ሁላችንም እያንዳንዱ ግለሰብ ባለድርሻ አካላትም ግዴታቸውን እንዲወጡ ካለው ሁኔታ አኳያ የሕክምና ማዕከላቱን የማጠናከር ስራ እንደ ጤናው ዘርፍ ጎን ለጎን ስራዎች የሚቀጥልም ሆኖ ማህበረሰቡ ግን የጉዳዩን አሳሳቢነት በመረዳት የጥንቃቄዎች ዘዴዎችን መተግበር መጠናከር አለበት። ህግ አስከባሪ አካላቶችን ማስተማርና እርምጃ መውሰድን ማጠናከር ያለባቸው ስራ ይሆናል። ህግ አካላት ጋር ህግ ማስከበር ስራውን ማጠናከር ያስፈልጋል። አስተማሪ በሆነ መንገድ፣ ተግበራውን በሚያሻሽል መንገድ፣ በተሻለ መንገድ ኢንፎርስ የሚደረግበት ተጠያቂ የሚሆኑበት ስርዓት ግን መዘርጋት አለበት በሚል ከህግ አካላት ጋር የተለየ ውይይት መድረክና ይህንን ወደ ስራ ለማስገባት ምን አዳዲስ ነገሮች እናስገባ በሚል ውይይት የምናደርግበት ፕሮግራም ተይዟል። ለትግበራ የሚያመች ማህበረሰቡንም ተቋማትንም ተጠያቂ የሚያደርግ ሌሎች ሀገሮችም ላይ የሚደረጉ የተለያዩ ሰላይ ገንዘብ ቅጣቶችን መተግበር እነዚህ አይነት ነገሮች አሉ። ሌሎችን ተሞክሮች አይተን እንደ ሀገር ምን መተግበር እንችላለን። ምክንያቱም የበሽታ ሁኔታ እንደምናየው እየጨመረ ከመምጣት አኳያ አዳዲስ ነገሮችን ካላስገባ ማህበረሰቡን በመምከር ብቻ ወደዚህ ማምጣት እንደማይቻል ግልጽ ስለሆነ አዳዲስ አሰራሮችን የምንዘረጋ ይሆናል ማለት ነው።
በሌላ በኩል በብዙ ሚሊዮን የሚቆጠሩ የዓለም ሕዝብ በክትባትነት ወስዶታል የተባለው አስትራዜኒካን በተመለከተ በአንዳንድ ሰዎች ላይ የደም መርጋት ችግር ሊያስከትል ይችላል በሚለው መረጃ ላይም ዶክተር ሊያ መልስ ሰጥቷል።
አሁን መስጠት የተጀመረው የክትባት አይነት ከዚህ ቀደም እንደተገለጸው አስትራዜኔካ የተሰኘው ክትባት ነው። ይህንን ክትባት አስመልክቶ በተለያዩ ዓለም አቀፍ ሚዲያዎችም ላይ እየተገለጸ እንዳለው በአንዳንድ ሰዎች ላይ የደም መርጋት ችግር ሊያስከትል ይችላል በሚል ስጋት አንዳንድ ሀገሮች ለጊዜው ያቆሙ ቢሆንም ይህንን መረጃ የማጥራትና በተለይ እንደ ሀገር አቀፍ ደረጃ ያሉን የተመራማሪና የሕክምና ቡድኖችም እያደረጉ ያሉ ማጣራቶች እንዳሉ ሆነው እስካሁን ባለን መረጃ በአጠቃላይ እነዚህ የተከሰቱት ጥቂት ክስተቶች ከክትባቱ ጋር ግንኙነት እንደሌላቸውና ክትባቱን መስጠት መቀጠል እንዳለበት የዓለም ጤና ድርጅት፣ የአውሮፓ ሕብረትና የእንግሊዝ መድኃኒት ጥናትና ቁጥጥር ባለስልጣንም በይፋ አስታውቀዋል። አሁንም አስትራዜኔካ ክትባቱ በብዙ ሀገራት ላይ በመሰጠት ያለ ክትባት ሲሆን በአውሮፓ ብቻም እስካሁን ከ10 ሚሊዮን በላይ ሰዎችም ክትባቱን ወስደዋል። ስለዚህ በሀገራችንም በአጠቃላይ በጤናው ዘርፍ በተለይ በምግብ እና መድኃኒት ቁጥጥር ባለስልጣን እነዚህ ተጓዳኝ ችግሮች እንዳይኖሩ ጥብቅ ክትትል እየተደረገ መስጠቱን የምንቀጥል ይሆናል።
ክትባቱ ተጓዳኝ ጉዳት እንደሌለው የገለጹት ዶክተር ሊያ ታደሰ በህብረተሰብ ጤና ኢንስቲትዩት ጥብቅ ክትትል እንደሚደረግም ተናግሯል። ለአሜሪካ ድምጽ ሃይዳምጦ ከአዲስ አበባ።